ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 59 ላይ ከዋሽንግተን ዲሲ የሚያስተላልፍላችሁ የዛሬ ማክሰኞ ነሐሴ 16 2015 ዓ.ም ስርጭታችን ጀመረ። በመቶ የሚቆጠሩ ኢትዮጵያን ፍልሰተኞች በሳውዲ ድንበር ላይ ተገድለዋል መባሉን በጋራ እንደምትመረምር ኢትዮጵያ አስታወቀች።
ይህ ጥይት እንደ ዝናብ አወረዱብን የሚለው ሪፖርት በሳውዲና የመን ድንበር ላይ የተፈጸመን የጅምላ
በኢትዮጵያውያኑ ላይ የደረሰውን ሰብአዊ መብት ረገጣ የቃኘውን ሪፖርት ጸሐፊና በድርጅቱ ተመራማሪ የሆኑት ናዲያ ሃርድማንን ነው ቀደም ብለን የሰማናቸው ከሂውማን ራይትስ ዎች ድርጅት። ዝርዝሩ ጉዳይ በምሽቱ ስርጭታችን ተካትቷል። እኒህና ሌሎች ቀጠናዊ፣ ዓለም አቀፍና አህጉራዊ ዘገባዎች ይደመጣሉ። ጤና ይስጥልን፣ እንደምን አምሽታችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በቅንብሩ እስከ ምሽቱ አራት ሰዓት ድረስ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። አብራችሁ እንድታመሹ እየጋበዝን አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አሉላ ከበደ ይቀጥላል።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን ባጫጭሩ። የትግራይን ክልል መነሻ ያደረገውን ጦርነት ተከትሎ በአወዛጋቢው የወልቃይት አካባቢ በአማራ ክልል የተመሠረቱ አስተዳደሮች ሕገ ወጥ በመሆናቸው እንዲፈርሱ እየተደረገ ነው አለ የኢትዮጵያ መከላከያ ሚኒስቴር። የአፍሪካ ሕብረት ሕገ መንግሥታዊ ስርዓቷን መልሳት ተግባራዊ እስክታደርግ ኒጀርን ከድርጅቱ አገደ። በሱዳን ጦርነት ከተቀሰቀሰበት ጊዜ አንስቶ 500 ሕፃናት በረሃብ መሞታቸው ተነገረ። ኢራን እስራኤል ድረስ መድረስ ይችላል ያለችውን ተዋጊ ሰው አልባ አውሮፕላን ሰራዋለች የሚሉት ይገኙበታል። አሁን ወደ ዝርዝሩ እንዘልቃለን። የትግራይን ክልል መነሻ ያደረገውን ጦርነት ተከትሎ በአወዛጋቢው የወልቃይት አካባቢ በአማራ ክልል የተመሠረቱ አስተዳደሮች ሕገ ወጥ በመሆናቸው እንዲፈርሱ እየተደረገ ነው አለ የኢትዮጵያ መከላከያ ሚኒስትር። የትግራይን ክልል መነሻ ያደረገውን ጦርነት ተከትሎ አወዛጋቢ የወልቃይት አካባቢ በአማራ ክልል የተመሰረቱ አስተዳደሮች ሕገ ወጥ በመሆናቸው እንዲፈርሱ እየተደረገ ነው ያሉት የኢትዮጵያ መከላከያ ሚኒስትር ዶክተር አብርሃም በላይ ናቸው። ሚኒስትሩ የአሸንዳ በዓልን አስመልክቶ በፌስቡክ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከአወዛጋቢ አካባቢ የተፈናቀለውን ሕዝብ በተደራጀ መልኩ በቅርቡ ወደ ቀዬው ለመመለስ እየተሰራ ነውም ብለዋል። ዶክተር አብርሃም ሕገ ወጥ ሲሉ የጠሯቸውን አስተዳደሮች የማፍረስና ሌላ የታጠቀ ኃይል እንዳይኖር የማድረግ ስራ በመከላከያ ሰራዊት እየተፈጸመ ነው ነው ያሉት። በምትኩም ወደ ቀዬው የሚመለሰው ሕዝብ መሪዎቹን በቀጥታ ይመርጣል ሲሉ ተናግረዋል። ህዝቡ ዝግጁ ሲሆን በፕሪቶሪያው የሰላም ስምምነት መሰረት ጥያቄ በሚነሳባቸው የትግራይ አካባቢዎች በህገ መንግስቱ እንደተደነገገው በሪፈረንደም ለመፍታት እንደሚሰራም ሚኒስትሩ አመልክተዋል። ከህግና ከስርዓት ውጭ በጉልበት የሚንቀሳቀስ አካል ካለ የፌዴራሉ መንግስት የጀመረውን ህግ የማስከበር ተግባር አጠናክሮ ይቀጥላል ሲሉ ዶክተር አብርሃም ተሰምተዋል። በጉዳዩ ላይ ከአማራ ክልልና ከፌዴራሉ መንግስት ተጨማሪ አስተያየትና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከጦርነቱ በኋላ የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የሚለውን ጨምሮ የተለያዩ ወረዳዎችና አስተዳደሮችን ማቋቋሙ ይታወቃል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳደርና የሰላምና የጸጥታ መምሪያ ኃላፊ መሆናቸው የተነገረው ኮሎኔል ደመቀ ዘውዱ በጉዳዩ ላይ ምላሽ እንዲሰጡን በእጅ ስልካቸው ላይ ብንደውልም ለጊዜው ስልካቸው ስለማይነሳ ምላሻቸውን ማካተት አልተቻለም። ወደ ዓለም አቀፍ ዘገባዎች ስናልፍ የአፍሪካ ሕብረት ሕገ መንግስታዊ ስርዓቷን መልሳ ተግባራዊ እስክታደርግ ኒጀርን ከድርጅቷ እንዳገዳት አስታወቀ። ባለፈው ወር በኒያሜ የተካሄደውን መፈንቅለ መንግስት ተከትሎ የአፍሪካ ሕብረት በዚያች ሀገር ሕገ መንግስታዊ ስርዓት እውን እስኪሆን ድረስ ከሁሉም ተቋማቱና ከማናቸውም የአህጉራዊ ድርጅት እንቅስቃሴዎች ነው ያገዳት። 55 አባላት ያሉቱ ምክር ቤት ውሳኔውን ያሳለፈው የኒጀር አማጺ ወታደሮች ባለፈው ወር በዲሞክራሲያዊ መንገድ የተመረጡትን የአገሪቱን ፕሬዚዳንት በኃይል ከስልጣን ካስወገዱና በፍጥነትም የመንግስቱን ስልጣን ተቆጣጥረው አብዛኞቹን የውይይት ጥረቶችም ውድቅ ካደረጉ በኋላ ነው። ይህ በእንዲህ እንዳለ ፕሬዚዳንት ሞሐመድ ባዙም ባለቤታቸውና ልጃቸው አሁንም በዋና ከተማይቱ በሚገኘው መኖሪያቸው ኒያሚ በቁም እስር ላይ መሆናቸው ይታወቃል። በሱዳን ጦርነቱ ከተቀሰቀሰበት ጊዜ አንስቶ 500 ሕፃናት በረሃብ መሞታቸው ተነገረ። ባለፈው የሚያዝያ ወር ጦርነቱ ከተቀሰቀሰበት ጊዜ አንስቶ በዋና ከተማይቱ ካርቱም መንግስት በሚያስተዳድረው የሕፃናት ማሳደጊያ ውስጥ የሞቱትን ከ20 በላይ ሕፃናት ጨምሮ በመላዋ ሱዳን ቁጥራቸው 500 የሚደርስ ሕፃናት በረሃብ አልቀዋል ሲል አንድ ዓለም አቀፍ የረድኤት ቡድን ዛሬ አስታውቋል። ዓለም አቀፉ የሕፃናት ድርጅት ሴቭ ዘ ቺልድረን እንዳመለከተው በሱዳን የነበሩትን 57 የመመገቢያ ማዕከላቱን ለመዝጋት ከተገደደበት ጊዜ አንስቶ ከ31,000 በላይ ሕፃናት የምግብ እጥረት ለሚያስከትላቸውና ሌሎች ተዛማች በሽታዎች ተጋልጠው የሕክምና እርዳታ ይሻሉ ብሏል። በሱዳን መንግስት ኃይሎችና በተቀናቃኙ ፈጥኖ ደራሽ ወታደሮች መካከል ለወራት የዘለቀውን ውጥረትና ባለፈው ሚያዝያ 7 2015 የተቀሰቀሰውን ውጊያ ተከትሎም ወደ ለየለት የእርስ በርስ ጦርነት ያመራው ግጭት ካርቱምንና ሌሎች ከተሞቿን የጦር አውድማው ሲያደርግ አብዛኛውን ነዋሪም ውሃና መብራት አልባ እንዲሁም የአገሪቱን ጤና አጠባበቅ ስርዓት በአንጻሩ ሊፈርስ ከሚችልበት አፋፍ ማቃረቡም ተዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ኢራን እስራኤል መድረስ ይችላል ያለችውን ተዋጊ ሰው አልባ አውሮፕላን ሰርታለች። የኢራን መከላከያ ሚኒስቴር ቴህራን በብርቱ ጠላትነት ከምትፈርጃት እስራኤል መጓዝ ይችላል ያለችውንና ለ24 ሰዓታትም ሳይቋረጥ መብረር የሚችል የዩናይትድ ስቴትሱን MQ-9 ሪፐር የመሰለ ሰው አልባ አውሮፕላን ይፋ አድርገዋል። ሙሃጀር 10 የተባለውን የዚህን ሰው አልባ አውሮፕላን ፎቶግራፍ የኢራኑ መንግስታዊ የዜና ወኪል ኢርና በዛሬው ዕለት እትሙ ለእይታ አብቅቷል። ሙሃጀር 10 በፋርስ አነጋገር ስደተኛ ማለት ሲሆን እስላማዊቱ ሪፐብሊክ እንደ አውሮፓውያን አቆጣጠር ከ1985 አንስቶ ስትሰራቸው ከነበሩት ሰው አልባ አውሮፕላኖች አይነት ውስጥ የሚመደብ መሆኑም ተገልጧል። ኢራን ካሁን ቀደም የአሜሪካን ሰው አልባ አውሮፕላኖች ስብርባሪ ይዛ ማስቀረቷ ቢታወቅም የዩናይትድ ስቴትሱን ጄኔራል አቶሚክስ ቴክኖሎጂ ተጠቅማ ሙሃጀርን ስለ መስራቷ ግን የሚያረጋግጥ ምንም አይነት መረጃ የለም። በሌላ ተያያዥ ዜና ሰሜን ኮሪያም ባለፈው የሐምሌ ወር በተመሳሳይ ይህንኑ የዩናይትድ ስቴትሱን ሪፐርን የመሰለ ሰው አልባ አውሮፕላን መስራቷን አሳይታለች። ይህም ምናልባት አፈበራረኩን ከሚያሳዩና በይፋ ማግኘት ከሚቻሉ መረጃዎች ንድፉ ወስዳ ሊሆን ይችላል የሚል ግምት ማሳደሩም የሚታወስ ነው። በሌላ ዜና ሴኔጋል ስደተኞችን አሳፍራ በማዕበል ስትናጥ ከነበረችው ጀልባ በሕይወት የተረፉ ሰዎችን ወደ ሀገር መለሰች። የተሳፈሩባት ጀልባ የነበራት ነዳጅ በማለቁ በአትላንቲክ ውቅያኖስ ላይ ለሳምንታት በማዕበል ከወዲህ ወዲያ ስትናጥ ከቆየች በኋላ ባለፈው ሳምንት ከኬፕ ቨርዲ የባህር ዳርቻ በነፍስ አድን ሰራተኞች ከሞት የተረፉት 37 ፍልሰተኞች የሴኔጋል ባለስልጣናት ወደ ሀገራቸው መልሰዋቸዋል። አብዛኞቹ የአሳ አጥማጆች መኖሪያ ከሆነችው ፋስፖይ የተባለች መንደር የተነሱ መሆናቸው ከተነገረውና በሕይወት ለመትረፍ ከበቁት ተሳፋሪዎች አንዳንዶቹ በደረሰባቸው እንግልት በእጅጉ በመዳከማቸውና በመጎዳታቸው ተነስተው መቆም ስላልቻሉ በሰው ድጋፍ በሚሽከረከሩ አነስተኛ አልጋዎች ተደርገው ከአውሮፕላን እንዲወርዱ ተደርገዋል። ሐምሌ 3 2015 ዓ ም ከሴኔጋል የተነሳችውን ጀልባ የተሳፈሩት 101 ሰዎች በየጊዜው ከምዕራብ አፍሪቃ የባህር ዳርቻ በመነሳት የካናሪ ደሴቶችን አቋርጠው ስፔን ለመግባት እጅግ አደገኛውን ጉዞ ከሚጀምሩትና ለከፋም አደጋ ከሚዳረጉ አያሌ አፍሪቃውያን ስደተኞች ውስጥ ናቸው። በመጨረሻም በኒጀር የኤሌክትሪክ ኃይል መቆራረጥ በክትባት ክምችት ላይ አደጋ ደቅኗል ተባለ። የተባበሩት መንግስታት ድርጅት በኒጀር በተፈጠረው የኤሌክትሪክ አቅርቦት መቆራረጥ የተነሳ በሚሊዮኖች የሚቆጠሩ የክትባት ክምችት እንዳይበላሽ ለማድረግ ለኤሌክትሪክ ኃይል ማመንጫ ጄኔሬተሮች ያስፈልግ ከነበረው በ20 እጥፍ የሚበልጥ ገንዘብ እያወጣ መሆኑ ተገልጧል። የኒጀር ፕሬዚዳንት በፕሬዚዳንታዊ ጥበቃ አባላት መፈንቅለ መንግስት ካካሄዱባቸው በኋላ በሀገሪቱ ላይ የተጣሉትን ጠንካራ የምጣኔ ሀብት ማዕቀቦች ተከትሎ የኤሌክትሪክ ኃይል እየተቆራረጠ መሆኑ ተመልክቷል። ኒጀር ከ90% የኤሌክትሪክ ኃይሏን የምታገኘው ከጎረቤቷ ከናይጄሪያ ሲሆን መፈንቅለ መንግስቱን ተከትሎም የክልሉ አገሮች የምጣኔ ሀብት ትብብር ኤኳስ በጣለው ማዕቀብ ናይጄሪያ ታቀርብ የነበረውን የተወሰነውን የኤሌክትሪክ ኃይል ማቋረጧ ይታወቃል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ነሐሴ 16 2015 ዓ.ም ዝግጅታችንን ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ካላችሁ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ዘገባ እንሻገር። የሳውዲ ድንበር ጠባቂዎች ሕፃናትና ሴቶችን ጨምሮ በመቶዎች የሚቆጠሩ ኢትዮጵያን ፍልሰተኞችን መግደላቸውን ሁማን ራይትስ ዎች ትናንት ባወጣው ሪፖርቱ ማስታወቁን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ከሳውዲ መንግስት ጋር በመሆን ድርጊቱን በአስቸኳይ እንደሚመረምር አስታውቋል። አሜሪካ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ክሱ አሳሳቢ ነው ሲሉ ምርመራ እንዲደረግ ጥሪ አድርገዋል። የሳውዲ መንግስት በበኩሉ ክሱ መሰረት የሌለው ነው ብሏል። ከተለያዩ ምንጮች የተገኙ ዘገባዎችን እንግዶ ወልዴ እንደሚከተለው አቀናብሯቸዋል።
የሰብአዊ መብት ቡድኑ 73 ገጾችን በያዘው ሪፖርቱ እንዳለው ኢትዮጵያውያኑ ፍልሰተኞች የተገደሉት በከባድ መሳሪያና በቅርብ ርቀት ተኩስ ነው። ካለፈው ዓመት መጋቢት ወር እስካለፈው ሰኔ ድረስ ከየመን ወደ ሳዑዲ ለመግባት የሞከሩ 38 ኢትዮጵያውያንን እንዲሁም 4 የሚሆኑ የፍልሰተኞቹ የቤተሰብ አባላትንና ጓደኞቻቸውን ማነጋገሩን ሂዩማን ራይትስ ዎች ገልጾ ነበር። የሪፖርቱ ጸሐፊና በድርጅቱ ተመራማሪ የሆኑት ናዲያ ሃርድማን ስለ ሪፖርቱ የሚሉት አለ።
ይህ ጥይት እንደ ዝናብ አወረዱብን የሚለው ሪፖርት በሳዑዲና የመን ድንበር ላይ የተፈጸመን የጅምላ ግድያ የሰነደ ነው። ጥልቅና ስፋት ያለው ምርመራ አድርገናል። የሳዑዲ የድንበር ጠባቂዎች ከየመን ወደ ሳዑዲ ሊገቡ በሞከሩ ፍልሰተኞችና ጥገኝነት ጠያቂዎች ላይ ከባድ መሳሪያ ተኩሰዋል። በቅርብ ርቀትም ተኩሰውባቸዋል።
ናዲያ ሃርድማን በተጨማሪም ድርጅቱ ላለፉት 10 ዓመታት በድንበሩ ላይ ይፈጸማል ያለውን ግድያ በተመለከተ መረጃዎችን ሲሰበስብ እንደቆየ ይናገራሉ።
Human Rights Watch, we've been documenting killings at the border by Saudi.
እንደ አውሮፓውያን የዘመን አቆጣጠር ከ2014 ጀምሮ ድንበሩ ላይ የሳዑዲ የወሰን ጠባቂዎች ፍልሰተኞችንና ጥገኝነት ጠያቂዎችን ይገድሉ እንደነበረ Human Rights Watch ሲሰንድ ቆይቷል። እነዚህ ግን በአብዛኛው አልፎ አልፎ ይከሰቱ የነበሩ ናቸው። ባለፉት ጥቂት ዓመታት ግን በከፍተኛ ደረጃ ጨምሯል። ካነጋገርኳቸው ሰዎች እንደተረዳሁት 28 ጊዜ ከባድ መሳሪያ ተተኩሷል።
አስከሬኖችን፣ የተጎዱ ሰዎችን፣ የቀብር ጉድጓድ ቁፋሮን የሚያሳየውና በሰብአዊ መብት ድርጅቱ ከሪፖርቱ ጋር ተያይዞ የቀረበውን ተንቀሳቃሽ ምስል በግሉ እንደመረመረ የሮይተርስ ዜና ወኪል አስታውቋል። በድጋሚ ናዲያ ሃርድማን።
በጣም አስቸጋሪና አደገኛ መንገድ ነው። ለእኔ ከተላኩትም ሆነ በሌሎች ወገኖች በተለቀቁት ቪዲዮዎች እንዳየነው በሕገ ወጥ የሰው አስተላላፊ የተመሩ አንድ መስመር ይዘው ወደ ሳዑዲ ለመግባት የሚጓዙ ኢትዮጵያውያን ይታያሉ።
አንድ ስማቸውን ያልጠቀሱ የሳዑዲ ባለሥልጣን ትናንት በኢሜይል ለመንግሥታቸው ሚዲያ በሰጡት መልስ የሰብአዊ መብት ድርጅቱ ክስ መሰረተ ቢስና በአስተማማኝ ምንጮች ያልተደገፈ ነው ብለዋል። ናዲያ ሃርድማን በበኩላቸው ትክክለኛ ቁጥርን ለማግኘት አስቸጋሪ ቢሆንም የሟቾችን ብዛት በተመለከተ በጥንቃቄ እንደተሰራ ይናገራሉ።
የዚህ ጥናት አንዱ ተግዳሮት የነበረው ትክክለኛ ቁጥሩን ማረጋገጥ ነበር። እኛ ጥንቃቄ ለማድረግ ቢያንስ በመቶዎች ምናልባትም በሺህ የሚቆጠሩ ፍልሰተኞች እንላለን። ሰዎች በብዛት በቡድን በመሆን እንደሚጓዙ ይነግሩኛል። ለምሳሌ 150 ሆነው እንደተጓዙ ግን 7 ብቻ እንደተረፉ ይነግሩኛል። ይህን ሰዎች የሚነግሩንን ቁጥር ማረጋገጥ ለእኛ በጣም አስቸጋሪ ነው። ለዚያም ነው በጥንቃቄ ቢያንስ በሺህ የሚቆጠሩ የምንለው። ነገር ግን ሰዎች እንደነገሩኝ በጅምላ ሜዳ ላይ የተገደሉ እንዳዩ፣ በተራራማው አካባቢ አስከሬን በየቦታው ተጥሎ እንደተመለከቱ ነግረውኛል። ሰውነታቸው 2 ቦታ የተቆረጠ አስከሬኖችን እንዳዩም ነግረውኛል።
በመብት ድርጅቱ ቃለ መጠይቅ የተደረገላትና ከኦሮሚያ ክልል የሆነች አንድ የ20 ዓመት ዕድሜ ያላት ሴት የድንበር ጠባቂዎቹ ይዘው የለቀቋቸው ፍልሰተኞች ላይ ተኩስ ከፍተዋል ስትል ትናገራለች። ጥይት እንደ ዝናብ አወረዱብን፣ ባስታወስኩት ቁጥር አለቅሳለሁ ብላለች። ከዚህ በፊት ወደ ሳውዲ አረቢያ ለመግባት ሞክሮ የነበረውና አንድ እግሩን ያጣው ኢትዮጵያዊ ሙስጠፋ ሶፊያን መሐመድ ይናገራል።
ጅረኝመን ፎየሳ ኤፍራይል ልጅ ጅሬ ማቴክ የለጅ ጅሬ ጀትመን
ከሁለት ዓመት በፊት የኔንም ሆነ የቤተሰቤን ሕይወት ለመለወጥ በጅቡቲ አድርጌ ሳውዲ ገባሁ። ባዶ እጄንና አንድ እግሬን አጥቼ ተመለስኩ።
ገረነማ ፍርተምሽ ሸኔ ተወጃነ
ቁጥራችን 45 ነበር። የተረፍነው ግን 3 ብቻ ነን። ይህን በተመለከተ እርግጠኛ ነኝ። የተረፉትን ደውዬ አናግሬ ያለሁ፣ ሌሎቹን ግን ማግኘት አልቻልኩም። ምን እንደገጠማቸው የሚያውቀው አምላክ ብቻ ነው።
ዱቲ ደርበሚያው ዱረረት ወረ ገመነ
ካለማቋረጥ ይተኩሱ ነበር። እናም ሰማይ የወደቀብኝ መስሎኝ ነበር። ድምፁ እንዴት አስደንጋጭ እንደነበረ መግለጽ አልችልም። ከፊትም ከኋላም ነበር የሚተኮስብን። መጀመሪያ ህልም እያለምኩ መስሎኝ ነበር። አይኔ ማመን አልቻልኩም። ተዟዙሬ ስመለከት እግሬን እንዳጠዋወቅኩ።
ከናፉ ብዬ አረባ ደሙን ደጎንጎረ ጉዳዳ ነምኒ ኦሶን አርቁ ሰገሌ ህየ ኦሶ ደገውዮ ደሜ
ወደ ሳውዲ ለመሄድ የምታስቡ ኢትዮጵያውያን እባካችሁ እኔን ተመልከቱ። የጥይት ዝናብ ነው የሚጠብቃችሁ። እኔን አይታችሁ ተማሩ።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቀድሞ ትዊተር አሁን ኤክስ በተሰኘው ማኅበረ ገጽ ላይ እንዳስታወቀው መንግሥት ከሳውዲ ባለሥልጣናት ጋር በመሆን ድርጊቱን እንደሚመረምር አስታውቋል። ምርመራው እስከሚጠናቀቅ በዚህ ወቅት አስፈላጊ ያልሆነ ግምታዊ ንግግር ከማድረግ እንድንቆጠብ እንመክራለን ብሏል የውጭ ጉዳይ ሚኒስቴሩ። አሳዛኙ ክስተት ቢፈጠርም ሁለቱ አገሮች ለረጅም ጊዜ የቆየ ግሩም ግንኙነት አላቸው ሲል ሚኒስቴር መሥሪያ ቤቱ አክሏል። የሳዑዲ የረጅም ጊዜ አጋር የሆነችው አሜሪካ በበኩሏ በክሱ ላይ ግልጽና ጥልቀት ያለው ምርመራ እንዲደረግ ጥሪ አድርጋለች። ሪፖርቱ እንዳሳሰበው የገለጸው የአውሮፓ ኅብረት ጉዳዩን በተመለከተ ከሳዑዲ አረቢያና በየመን ስፋት ያለውን አካባቢ ከሚቆጣጠሩት ከሁቲ አማጽያን ጋር እንደሚነጋገር በቃል አቀባዩ ፒተር ስታኖ በኩል ማስታወቁን የኤፍፒ ዘገባ አመልክቷል። የኢትዮጵያ መንግሥት ጉዳዩን ከሳዑዲ ጋር ሆኖ ሊመረምር ማስታወቁን በመልካም እንቀበለዋለን ብለዋል የኅብረቱ ቃል አቀባይ። የተባበሩት መንግሥታት ድርጅት ቃል አቀባይ ስቴፋን ዱጃሪክ በበኩላቸው ሪፖርቱን እጅግ አሳሳቢ ሲሉ ገልጸው ይህን ከባድ ያሉትን ክስ ማረጋገጥ ግን አስቸጋሪ እንደሚሆን ተናግረዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። ቀደም ብላችሁ ሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል በተስፋፋው ግጭት በሰሜን ሸዋ ዞን ኤፍራታ ግድም ወረዳ በማጀቴ ከተማና በዙሪያው እንዲሁም በደቡብ ወሎ ዞን ወግዲ ወረዳ ወግዲ ከተማና አካባቢው ጉዳት መድረሱን ነዋሪዎች ገለጹ። ከ15 ቀናት በፊት በወግዲ ከተማ አካባቢ በነበረው ውጊያ የደረሱበት የማይታወቅ ሰዎች ስለመኖራቸውና ነዋሪው በጸጥታ ስጋት በመንግሥታዊ አገልግሎት እጦትና በኑሮ ውድነት እንደተቸገረም አስተያየት ሰጪዎች አመልክተዋል። የወረዳው መንግሥታዊ መዋቅር ለጊዜው አገልግሎት እየሰጠ ባለመሆኑ ደረሰ ስለተባለው ጉዳት ተጨማሪ መረጃ ለማግኘት አልተቻለም። ከአማራ ክልልና ፌዴራል መንግሥት ኮሚኒኬሽን ኃላፊዎች ምላሽ ለማግኘት ያደረግነው ሙከራም በተመሳሳይ አልተሳካም። መስፍንና አራጌ ዝርዝሩን ይዘዋል።
በአማራ ክልል ሰሜን ሸዋ ዞን በኤፍራታ ግድም ወረዳ በማጀቴ ከተማ አካባቢ ባለፈው ቅዳሜ በተቀሰቀሰ ውጊያ ሰላማዊ ሰዎች የሞትና የአካል ጉዳት እንደደረሰባቸው ስማቸውን ከመግለጽ የተቆጠቡ የከተማዋ ነዋሪ ተናግረዋል።
ከተማ ውስጥ 4-5 ሙተዋል። ትልቅ ሰውዬ ግቢያቸውን የተገደሉት አንዱ እብድ ነው ብሎ ሲሄድ እብዱን የተገደሉ እንደዚሁ ቁስለኞችም አሉ። የተወሰነ ወደ 6-7 አካባቢ ያለ የታወቀ ወደዚያ ጫካም ውስጥ ስለሆነ ለማንሳትም አልተቻለም።
ስማቸውን ከመግለጽ የተቆጠቡ የሕክምና ባለሙያም ከትናንት ወዲያ ቅዳሜ ነሐሴ 14 ቀን 2015 ዓ.ም በጥይት ተመተው ወደ ጤና ጣቢያ ለመጡ ሰዎች ሕክምና ስለመሰጠቱ አረጋግጠዋል።
እንትንም አግኝተዋል እዚህ በጤና ጣቢያ ደረጃ ማለት እስከ 5-6 ሰዎች እኛ ጋር መጥተዋል። እነሱን ህክምና ሰጥተን የመጀመሪያ እርዳታ እንደውም እዛው ላይ አድሮ የተገኘ ልጅ ነበር ተመቶ በህይወት ተገኝቶ አሁን ወደ ደሴ ሪፈራል ሆስፒታል የምንልከው መኪና ምናምን አስተካክለን ብለናል። አሁን በአሁኑ ሰዓት ላይ ማለት ነው።
አስተያየት ሰጪው አድሮ የተገኘው ሰው ወደ ደሴ ሪፈራል ሆስፒታል ለከፍተኛ ህክምና እንደተላከ ዘግይተው ገልጸዋል። ጉዳት የደረሰባቸውን በፍጥነት በህክምና ለመርዳት ውጊያው ያስከተለውን ተጽዕኖ የህክምና ባለሙያው ሳይጠቁሙ አላለፉም።
አብዛኛውን ወደኛ ተቋም እንኳን ለመምጣት በጣም አስቸጋሪ ነው ማለት ከወደቀበት ላይ አንስቶ ወደኛ ጋር እስከሚደርሱ ድረስ ብዙ ችግር አለ። ከአንድ ቀን በኋላ ከ24 ሰዓት በላይ ቆይቶ ነው የተነሳው የደረሰው ማለት ነው። እና በአንዳንድ ቦታዎች ላይ መምጣት ስላልተቻለ ግማሾቹን በቤት እያስተኛን እያከምን ነው። የመጀመሪያ ለተሰተን እዛው ያለውን ነገር እየተከታተልን ያለን በየቤታቸው እየዞርን ይህን እየሰራን ነው።
ዛሬ በከተማዋ አንጻራዊ ሰላም እንዳለ የጠቀሱት አስተያየት ሰጪው በህዝቡ ዘንድ ግን ስጋት መኖሩን ተናግረዋል።
አስፈራል። በቤታችን መውረዳችን ምንም እንኳን ወንድ ማለት ሴትም መንቀሳቀስ አይችልም።
በተመሳሳይ ሁኔታ ባለፈው አርብ ነሐሴ 13 ቀን 2015 ዓ.ም በወግዲ ወረዳ 06 ቀበሌ ሰቀ ሽምብራ በተባለው አካባቢ ላይ ተቀስቅሶ ወደ ወግዲ ከተማ የተስፋፋውና ከአንድ ሰዓት በላይ እንደቆየ የተነገረለት በከባድ መሳሪያ የታገዘ ውጊያ የአካል ጉዳትና የንብረት ውድመት እንዳደረሰ ስማቸውን ከመጥቀስ የተቆጠቡ የከተማ ነዋሪዎች ለአሜሪካ ድምጽ ገልጸዋል።
የተለያዩ ቦታዎች ላይ ያረፈ ከተማ ውስጥ ሀይ ስኩል አካባቢ፣ ማርያም ቤተክርስቲያን አካባቢ እንደውም ሁለት ዲያቆኖች ነበሩ። እነሱ ሁለት ተመተዋል። እስካሁን በህይወት አሉ። ሆስፒታል ነው ያሉት። ከባድ ነበር። እኔም እዛ አካባቢ ሂጅ ለማየት ሞክሬ ነበር። አካባቢውን ያረፈበት አካባቢ ድንጋዩ እጅግ በጣም የተሰባብሮ፣ ዛፉ በጣም ተሰባብሮ፣ መሬቱ ተቆፍሮ ነው እዛ የምታየው።
በወግዲ ወረዳ ቀበሌ 01 ማህደረ ሰላም ነዋሪ ሆኑና ስማቸውን እንዳይጠቀሰ የጠየቁ የመንግስት ሰራተኛም የፋኖ ታጣቂዎች ከተማዋን ከአስር ቀናት በላይ ሲያስተዳድሯት እንደቆዩ አውስተዋል። ባለፈው ሳምንት አርብ የተካሄደው ውጊያም ታጣቂዎቹን ከአካባቢው ለማስወጣት እየተደረገ ሳይሆን እንደማይቀር አመልክተዋል። በአሁኑ ወቅት የፋኖ ታጣቂዎች አካባቢውን ለቀው እንደወጡ የጠቆሙት አስተያየት ሰጪ
ፍላጎትን ማሟላት መግዛት ምናምን አይችልም። ሁላችንም በጭንቀት ላይ በየቤታችን ቁጭ ብለን ያለን። ብዙ ብር አይሰጥም እንጂ ባንክ ቤት ክፍት ነው። ለጊዜም እስከ 1500 ከፍተኛ ይሄን ይሰጣል። የኑሮ ውድነት በጣም ከምንም በላይ እየተጎዳን በጣም ድሆች መኖር ያልቻልንበት ታይም ነው ያለው። አንድ ሳሙና 100 ብር፣ ዘይት 3 ሊትር 1000 ምናምን ብር ገብቷል። ለልጆቻችን አንዳንድ ብር የምንገዛው ብስኩት 5 ብር፣ 6 ብር፣ 7 ብር አካባቢ ገብቷል። ጨው 80 ብር 1 ኪሎ፣ ጤፍ ወደ 10,500 አካባቢ ገብቷል። መብራት ሲጠፋ ውሃ የለም፣ ወፍጮ የለም። ብዙ ነገር ድንግርግር ላይ ነው ያለ ነው። አሁን ቅድመ ዝግጅት ያላደረገ ሰው አሁን በረሀብ ላይ ነው ያለው።
የወረዳው መንግስታዊ መዋቅር ለጊዜው አገልግሎት እየሰጠ ባለመሆኑ ስለ ሞቱ ሰዎች ቁጥርም ሆነ እየተካሄደ ስላለው ውጊያ ከመንግስት አካላት ለማረጋገጥ አልተቻለም። በስልክ መቆራረጥና በኔትወርክ ችግር ምክንያትም ከጤና ተቋማት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን አመሰግናለሁ። የማክሰኞ ምሽት የአሜሪካ ድምፅ ስርጭት ይቀጥላል። ብሪክስ በሚል የእንግሊዝኛ ምህጻር ስሙ የሚታወቀው የአምስት ሀገሮች ስብስብ ዓመታዊ የመሪዎች ጉባኤ ዛሬ በአፍሪካዊቱ የማህበሩ አባል ሀገር ደቡብ አፍሪካ ጆሃንስበርግ ከተማ ተጀምረዋል። እስከ ሐሙስ በሚዘልቀው ጉባኤ ተጨማሪ አባል ሀገራትን ተቀብሎ ተቋሙን የማስፋፋት ጉዳይ መሪዎች የሚወያዩበት ግንባር ቀደም አጀንዳ እንደሚሆን ይጠበቃል። አምስቱ የብሪክስ አባል ሀገራት ሩሲያ፣ ቻይና፣ ህንድ፣ ብራዚልና አስተናጋጇ ደቡብ አፍሪካ ናቸው። ቻይና፣ ሩሲያና ደቡብ አፍሪካ ብሪክስ አዲስ አባላትን ጨምሮ እንዲስፋፋ አጥብቀው ይደግፋሉ። ይህ በዚህ እንዳለ የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ከብሪክስ የመሪዎች ጉባኤ በተጨማሪ በሀገራቸው ይፋዊ ጉብኝት ለሚያደርጉት ለቻይናው ፕሬዚደንት ሺ ጂንፒንግ የሞቀ አቀባበል አድርገውላቸዋል። የኬት ባርትሌትና ዴረን ቴለርን ዘገባዎች አጣምራ ቆንጅታዬ እንደሚከተለው ታቀርብልናለች።
ላይላዩን ሲታይ የብሪክስ አባል ሀገሮች ይህ ነው የሚባል የጋራ ወይም የሚያመሳስል ነገር የላቸውም። ብራዚልና ህንድ እንዲሁም ደቡብ አፍሪካ በዲሞክራሲያዊ ስርዓት የሚተዳደሩ ሲሆኑ ቻይናና ሩሲያ ደግሞ ባምባገነን መንግስታት የሚገዙ ሀገሮች ናቸው። አንድ የሚቀረው ነገር ግን አለ። እርሱም አሁን ባለው በዩናይትድ ስቴትስ መሩ ዓለም አቀፍ ስርዓት ላይ ያላቸው ቅሬታና ለታዳጊ ሀገሮች የበለጠ አቅም የሚሰጥ ዓለም አቀፍ ስርዓት የመፍጠር ፍላጎታቸው ነው። ቡድኑን ለመቀላቀል ፍላጎት እንዳላቸው ያሳዩት ሀገሮች ብዛትም ይህንኑ የሚጠቁም ነው። ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና አርጀንቲናን ጨምሮ 40 የሚሆኑ ሀገሮች የብሪክስ አባል ለመሆን ይፈልጋሉ። የፊታችን ማክሰኞ ከሚከፈተው የመሪዎች ጉባኤ ዋና ዋና አጀንዳዎች ውስጥ አንዱ አዳዲስ አባላት የመቀበሉ ጉዳይ እንደሚሆን ይጠበቃል። አሁን ባሉት አባል ሀገሮች መካከል አባላት መጨመሩና መስፋፋቱ በሚኖረው ጠቀሜታ ላይ ያመለካከት ልዩነት አለ። ብሪክስ የሚለውን ስያሜ ከፈጠሩት መካከል አንዱ የሆኑት የቀድሞ የጎልድማን ሳክስ ኩባንያ ኢኮኖሚስት ጂም ኦኒለን ጨምሮ አንዳንድ ተንታኞች ብሪክስ ከ14 ዓመታት በፊት ማለት እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ.ም ከተመሰረተ ወዲህ ይህ ነው የሚባል ክንዋኔ አላሳየም ይላሉ። በደቡብ አፍሪካ ዩኒቨርሲቲ የዓለም አቀፋዊ ውይይት ተቋም አጥኚው ሚካ ቴኪሶ ኩባዬ ግን በዚህ አመለካከት አይስማሙም።
This expansion has not garnered the full support of all BRICS members. India
ብሪክስን ለመቀላቀል ፍላጎት እንዳላቸው ያስታወቁ ከ40 የሚበልጡ አገሮች አሉ። የብሪክስ አባል ለመሆን መፈለጋቸው በግልጽ የሚያሳየው ያዩት ጥቅም መኖሩን ነው። የተለያዩ ሀያላን ባሉበት ወቅታዊ ጂኦፖለቲካዊ ሁኔታ ታዳጊ አገሮች ያሏቸውን አማራጮች እየቃኙ ናቸው። ይህም የብሪክስ አባል ለመሆን የሚፈልጉ አገሮች ብዛት እንደ አዲስ እንዲጨምር አድርጎታል።
በጉዳዩ ላይ ባለፈው ሳምንት ሀሳባቸውን ያጋሩት የደቡብ አፍሪካ የዓለም አቀፍ ግንኙነቶችና ትብብር ሚኒስትር ናሬዲ ፓንደርም አሁን ባለው ጂኦፖለቲካዊ ሁናቴ ታዳጊ ሀገሮች ሌሎች አማራጮችን እያሰሱ መሆናቸውን አመልክተው ነበር። ስቲቨን ግረድስ በደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም አጥኚ ሲሆኑ ብሪክስን የሚቀላቀሉ ዲሞክራሲያዊ ያልሆኑ አገሮች ቁጥር እየጨመረ ከሄደ የቡድኑ ምዕራባውያን ጠል አቋም ይበልጡን እየከረረ ይሄዳል ብለዋል።
በእርግጥም ብሪክስ ከተስፋፋ በዚያም ላይ ኢራንን የመሳሰሉ አገሮችን በአባልነት ከተቀላቀሉ በሚካሄዱት ውይይቶች ውስጥ የሚኖረው ምዕራባውያን ጥልቃና የተጠናከረ መሄዱ የማይቀር ነው።
አሁን ያሉት የብሪክስ አባል ሀገሮች ከዓለም ሕዝብ ቁጥር 40% ይይዛሉ። ከዓለም አጠቃላይ የሀገር ውስጥ ምርት መጠንም 1/4 ገደማውን እንደሚይዙ ነው የሚገመተው። አባል ሀገራቱ በዓለም ገበያ ገንዘቦች ካላቸው ጥንካሬ አኳያ ሲታይ ደግሞ በአሁኑ ጊዜ የብሪክስ አባል ሀገሮች በዓለም አቀፍ የኢኮኖሚ እንቅስቃሴ ከቡድን 7 አባል ሀገሮች የበለጠ ድርሻ አላቸው። ከአሁን ቀደም ብሪክስ የጋራ ገንዘብ ይኑረው የሚለው ጉዳይ ተነስቶ የነበረ ቢሆንም በዚህ ጉባኤ ላይ ለውይይት እንደማይቀርብ የጉባኤው አዘጋጆች ገልጸዋል። ይሁን እንጂ የቡድኑ አዲሱ የልማት ባንክ በዶላር መገበያየትና ሌላም የፋይናንስ እንቅስቃሴዎች ማካሄድ እየቀነሰ እንዲሄድ ፍላጎት አለው። ተንታኙ ስቲቨን ግረድስ በዚህ ጉዳይ ላይ አስተያየታቸውን ሲሰጡ
From my view, I believe that an expansion will benefit the BRICS member group.
ሌላው የሚነሳው ደግሞ ሀገሮች የሚናገዱበት ገንዘብ ጉዳይ ነው። በዩናይትድ ስቴትስ ዶላር ከምንገበያይ በይበልጥ በራሳችን ገንዘብ እንገበያይ የሚል ውይይት ይኖራል።
በመጪው ሳምንት ከማክሰኞ እስከ ሐሙስ በሚካሄደው ዓመታዊው የመሪዎች ጉባኤ ላይ ያስተናጋጇ የደቡብ አፍሪካ ፕሬዚደንት ሴሪል ራማፎሳ፣ የቻይናው ሺ ጂንፒንግ፣ የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ እንዲሁም የብራዚል ፕሬዚደንት ሉዊስ ኢናሲዮ ሉላ ዲ ሳልቫ እንደሚገኙ አረጋግጠዋል። ሩሲያ ደግሞ የውጭ ጉዳይ ሚኒስትሯን ሰርጌይ ላቭሮቭን ትልካለች። ፕሬዚደንቷ ቭላዲሚር ፑቲን ግን በዓለም አቀፍ የወንጀል ፍርድ ቤት በዩክሬን በተፈጸሙ የጦር ወንጀሎች እንዲያዙ የእስር ማዘዣ የወጣባቸው በመሆናቸው በጉባኤው ላይ በርቀት ሆነው ነው የሚሳተፉት። ደቡብ አፍሪካ ፍርድ ቤቱ የተቋቋመበት ድንጋጌ ፈራሚ ሀገር እንደመሆኗ ፑቲን አገሯን ቢረግጡ የማሰር ግዴታ ስላለባት አለመገኘታቸው ከሚመጣባት የዲፕሎማሲ ጣጣ እንድታመልጥ ረድቷታል። በሌላ በኩል ደግሞ የደቡብ አፍሪካው ፕሬዚደንት የሀገራቸው ግንባር ቀደም የንግድ አጋር የሆነችው የቻይና ፕሬዚደንት ሺን ከብሪክስ ጉባኤ ውጪ የሁለትዮሽ ኦፊሴላዊ መስተንግዶ ያዘጋጁላቸው መሆኑ ታውቋል።
ያዳመጣችሁ አላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል 57 ላይ እየተደመጠ እንዲሁም ደግሞ እየቀረበ ያለውን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። የመጀመሪያው ምዕራፍ ስርጭታችን በዚህ ተጠናቋል። የሁለተኛ አጋማሽ የመጀመሪያ ቅንብራችንን ልንጀምር ነው። ከዚያ በፊት ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ29 ደቂቃ ነው። እዚህ ያለንበት ዩናይትድ ስቴትስ ደግሞ ዋሽንግተን ዲሲ አካባቢ ከቀኑ 8 ሰዓት ተኩል ሆኗል። አሁን የሁለተኛው አጋማሽ የመጀመሪያ ቅንብራችን ትግራይ ክልል ውስጥ እየተከበረ ስላለው የአሸንዳ በዓል ይነግረናል። በየዓመቱ በተለይ በሰሜን ኢትዮጵያ ክፍሎች በድምቀት የሚከበረው ሻደይ፣ አሸንዳ፣ አሸንድዬ፣ ሶለል በሚሉ ልዩ ልዩ ስያሜዎች የሚታወቀው ክብረ በዓል በኮቪድ-19 ወረርሽኝና ለሁለት ዓመታት በዘለቀው ጦርነት ምክንያት በትግራይ ክልል ሳይከበር 4 ዓመታትን አሳልፏል። ይሁንና የሰላም ስምምነቱን ተከትለው ዘንድሮ የልጃገረዶች ጨዋታ ባህል የሆነው አሸንዳ በትግራይ ክልል እየተከበረ ይገኛል። በኦርቶዶክስ ክርስትና እምነት ተከታዮች ዘንድ የጾም ፍልሰታ ለማርያም ፍጻሜን ተከትለው መከበር የሚጀምረው በዓሉ የሰላም ተስፋ ያየንበት ነው ብለዋል ተሳታፊዎቹ። ሙሉጌታ ጽባ ዝርዝሩን ነግረናል።
በትግራይ ክልል በየዓመቱ የሚከበረው የአሸንዳ በዓል ከ2011 ዓ.ም በኋላ አስቀድሞ በኮቪድ-19 ወረርሽኝ ቀጥሎም መነሻውን በክልሉ አድርጎ በተካሄደው ጦርነት ምክንያት በአደባባይ ሳይከበር ቆይቷል። የልጃገረዶች ባህላዊ ጨዋታ የሆነው አሸንዳ ዘንድሮ በአደባባይ በድምቀት እየተከበረ ይገኛል። በመቀለ ባሎኒ ስታዲየም የበዓሉ አከባበር በ10 ሺዎች የሚቆጠሩ የአሸንዳ በዓል ተሳታፊዎች ታድመዋል። ከበዓሉ ተሳታፊዎች አንዷ የሆነችው ፊያሜታ ሙሉም
ከጦርነቱ በፊት በጣም ይከበር ነበር፣ ደስ ይላል፣ በጣም ደስ በሚል ሁኔታ ይከበር ነበር። ከዛ ጦርነት ሲመጣ ደግሞ በቃ አልተከበረም፣ ዝም ብሎ ነው የቆመው ማለት ነው። አሁን ሲከበር ግን በጣም ደስ ይላል። በጣም በተለየ ሁኔታ ነው እየተከበረ ያለው። ደስ ይላል፣ በጣም ደስ ብሎኛል። እኔ ለራሴ በቃ ደስ ብሎኛል። እኔ እንጃ መግለጽ አልችልም። በጣም ደስ ብሎኛል እኔ ለራሴ ከበቅድም አሁን በጣም ደንቋል። በቃ ተዘግቶ ስለነበር ነው መሰለኝ በጣም ነው የደመቀው። ብዙ ሰው ነው የመጣው። የአሁኑ ይለያል። በቃ ተዘጋግቶ ስለነበረ ከውጭም ከአዲስ አበባም በቃ ትኬት ታጥቷል። ከአዲስ አበባ እኮ እህቶቻችን አሉ፣ በቃ ትኬት አጥተው ቀርተዋል። ስንት እህቶቻችን በጣም ብዙ ሰው ነው የመጣው። የአሁኑ በጣም በሰፊው ነው እየተከበረ ያለው።
አርሴማ አለም ለአሸንዳ ክብረ በዓል ከአዲስ አበባ ወደ መቀለ የመጣች ሌላዋ ተሳታፊ ናት። ካለፉት 4 ዓመታት ወዲህ ወደ ትግራይ ክልል ስትመጣ የአሁኑ የመጀመሪያዋ እንደሆነ ገልጻ ከጦርነት በኋላ ቤተሰቦቿን በአካል ለማግኘት መቻሏን ትናገራለች።
ቤተሰብም አላገኘንም ነበር። አሁን መተን ያገኘ ናቸው። ድምጻቸውን አልሰማንም፣ አላየናቸውም ምናምን ያስጨንቅ ነበር የዛኔ። አሁን አሪፍ ነው ስለተገናኘ፣ እግዜር ይመስገን። በዓሉ አሪፍ ነው። አሁን አይከፋም። የዛኔ በጣም አሪፍ ነበር። አሁንም ግን ሰው ከነበረበት ወጥቶ ምናምን ጥሩ ሁኔታ ላይ ነው ያለው። በዛ ላይም ደግሞ ከገጠርም ምንም አላ ከሌላ ሀገሮችም እየመጡ ቆንጆ ነው ያለው። ጥሩ ሁኔታ ላይ ነው ያለው ሰው ከእንትን ስለወጣ ምናምን ያጨለመው ጊዜ አሁን ጥሩ ላይ ነው ያለ ነው። ከዚህ የበለጠ ደግሞ በሚያምር ሁኔታ አሪፍ እንደምናከብር አስባለሁ።
በቀጣይ ዓመት በዓሉ በዩኔስኮ ተመዝግቦ የሚከበርበት እንዲሆን አርሴማ ምኞቷ ገልጻለች። ያነጋገርናት ሌላይቱ የበዓሉ ታዳሚ ገብርኤላ ኪዳኑ ትባላለች።
የተለየ ድምቀት ነው ያለው አሸንዳ። ሁሉንም ሌሎችን በዓሎች ሁሉ ኦልሞስት ውጦ ነበር የሚይዛቸው። ከድምቀቱ የተነሳ ሁሉም በጉጉት የሚጠብቀው ክረምት ውስጥ አሸንዳ ነው። በተለይ ሴቶች ስንሆን እሱን ብቻ ነው የምንጠብቀው። የትም ቦታ ብንሆን ስራም ቢኖረን ለአሸንዳ ነው ሁሉም ኤክሳይትድ ሆኖ ጠብቆ ሁሉም ነገር ወደ ጎን አድርገህ የምትመጣው ለአሸንዳ ነው እና በጣም ትልቅ ድምቀት ነው የነበረው እዚህም ሲከበር። በቃ በጣም እንዴት ነው የሚገለጸው? ቃላት ሁሉ የለኝም ለውበቱ። በጣም ደስ የሚል በዓል ነበር እናሳልፈው። አይመስልም ነበረ ባለፈው 3 ዓመቶች በቃ እንደዚህ ተመልሰን እናከብራለን ወይ ራሱ ጥርጣሬ ነው የነበረው እና አሁን በቃ በጣም ተስፋ አለው። ተስፋ ይሰጣል። እንደ በፊት ባይሆንም ወደ እሱ እንመለስ ይሆናል የሚል ተስፋ ይሰጣል። በቃ እና ሁሉም ነገር የተሟላ ባይሆንም ያው በሙሉ ልብ ባይሆንም አሁን የምታከብረው ግን በቃ የተሻለ ይመጣል በሚለው ለተስፋ ለመነሻ አድርገ ነው ያከበር ነው።
ለከርሞ ሙሉ ሰላም ሰፍኖ እንደ ቀድሞ ይከበር ዘንድ እንደምትመኝ ገብርኤላ ትናገራለች።
ቀጣይ ተስፋዬ ካለፈው የበለጠ ሆኖ እየደመቀ ይሄዳል የሚል ነው። አሁን ያለንበት አስከፊ ነገሮችም ተነስተው ቀንሰው ህዝቡም በሙሉ ልቡ ካጠገብ ያለው እኮ እንደዚህ ጎሎታል፣ እንደዚህ ኮንትና የለውም እንትና ልጁን አጥቷል ብለን እየተሳቀቅን ያው በሙሉ ልባችን ሳይሆን እያፈርን ደስ ባይለንም ከሚቀር በሚለው ሳይሆን በሙሉ ልባችን ሙሉ ደስታ ሆኖ ሙሉ ተስፋ ሆኖ ከሁሉም ሰው ጋር ሼር አድርገን እንድናከብረው ነው ተስፋዬ።
በበዓሉ አከባበር ላይ መልእክት ያስተላለፉ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናል ጀነራል ጻድቃን ገብረትንሳኤ በዓሉ ቀጣይ የተስፋ ጭላንጭል እየታየ ባለበት የሰላም ጊዜ እየተከበረ እንደሚገኝ ገልጸዋል።
እንኳን ወደዚህ የሰላምና የተስፋ ጭላንጭል በመናይበት ትልቅ ትርጉም ያለው በዓል ከኛ ሆናችሁ ለማክበር እንኳን እዚህ ዋጋ ከፍተኛ ግምት እንሰጣለን። በተጨማሪም ለኛ ትልቅ ትርጉም አለው። አገራችን ሰላሙ ገና ሙሉ በሙሉ አልተረጋገጠም። ተስፋችን ገና አለመለመም። በጋራ ሆነን ግን ሰላማችንን የምናረጋግጥበት ተስፋችን የምናለመልምበት ብሩህ ተስፋ ነው የሚታየን፣ ብሩህ መንገድ ነው የሚታየን። በእንደዚህ አይነት ወቅት ከእኛ ጋር ሆናችሁ ይህንን በዓል ለማክበር በመምጣታችሁ ከፍተኛ ክብር ይገባችኋል።
ይህ በዓል በትግራይ ክልል የተለያዩ አካባቢዎች አሸንዳ፣ ማርያ፣ አይንዋሪ በሚሉ ስያሜዎች ይከበራል። በአማራ ክልል ደግሞ አሸንድዬ፣ ሻደይ እና ሶለል እየተባለ የሚከበር በዓል ነው። በዚህ በመቀለ ከተማ ባሉኒ ስታዲየም እየተከበረ ባለው የአሸንዳ በዓል ላይ የተሳተፉ የኦሮሚያ ክልል አባ ገዳዎች ለክልሉ ችግረኛ ወገኖች የሚደርስ የ10 ሚሊዮን ብር እርዳታ አበርክተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምፅ የማክሰኞው ምሽት ስርጭት ይቀጥላል። ቀጣዩ መሰናዶችን ደግሞ ንግድና ምጣኔ ሀብት ነው። በኢትዮጵያ የሸማቾች ጥበቃ ሕጎች ባለመተግበራቸው ማኅበረሰቡ ለከፍተኛ እንግልት እንደተዳረገ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አስታውቋል። የግብይት ሥራ አመራር ምሁራን በበኩላቸው የሸማቾችን መብት ለማስጠበቅ ያለሙ በርካታ አዋጆች በሥራ ላይ የዋሉ ቢሆንም በተጨባጭ ችግር ሲፈቱ እንዳልታዩ ግን ተናግረዋል። የመንግሥት ባለሥልጣናት በበኩላቸው እየተተገበሩ ያሉ ጥረቶችን በመጥቀስ የሚቀርበውን ወቀሳ አስተባብለዋል። አስማማዋይ ነው ለዛሬ ንግድና ምጣኔ ሀብት መሰናዷችን ቀጣዩን ዝግጅት አጠናቅረዋል።
ኢትዮጵያ የሸማቾች መብት ለመጠበቅ የሚያገለግሉ ሕጎችን ከ1995 ዓ.ም ጀምሮ ለሶስት ጊዜያት በተሻሻሉ አዋጆች የደነገገች ሀገር ናት። ሆኖም አሁንም በመብቶቹ ተግባራዊነት ላይ ጥያቄዎች እየተነሱ ይገኛሉ። አቶ ቁምላቸው አበበ የሸማቾች መብቶች እንዲጠበቁ መወትወትን ዓላማ አድርጎ ከሶስት ዓመት በፊት የተቋቋመው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው። በአገሪቱ የሸማቹ ማኅበረሰብ መብት አለመከበር እየተባባሰ ከመጣው የኑሮ ውድነት ጋር ተዳምሮ ሸማቹን ለከፍተኛ እንግልትና ሮሮ እንዳደረገው ዋና ዳይሬክተሩ ያስረዳሉ።
ሸማቹ በሁሉም ወገኖች ነው በደል እየደረሰበት ያለው። አንደኛ በመንግስት፣ ሁለተኛ ንግዱ ማህበረሰብ፣ ሶስተኛ ደግሞ በግብይት ሰንሰለት ውስጥ እሴት የማይጨምሩ ደላላዎችና ነጋዴዎች፣ ይሄ አየር ባየር የሚነግዱ ሰዎች ሸማቹ ላይ ከፍተኛ የሆነ ጉዳት እያደረሱበት ነው ያለው እና ሸማቹም ስለ ራሱ ስለ መብቱ ያለው ግንዛቤ ዝቅተኛ ስለሆነ ይህን መብቱን ለማስከበር ሲንቀሳቀስ አይታይም እና ግንዛቤው ደካማ ነው። ግንዛቤው ደካማ የሆነው ደግሞ ስላልተሰራ ነው እና በዚህ የተነሳ በሁሉም በግብይት ሂደቱ ተሳታፊ በሆኑ አካላት ሸማቹ እየተበደለ ለከፋ የኑሮ ሁኔታ እየተዳረገ ነው ያለው እና ከፍተኛ ችግር ከፍተኛ ጫና ከሁሉም አቅጣጫ ከፍተኛ ጫና ያለው እሱ ላይ ነው፣ ሸማቹ ላይ ነው።
የሸማቹ መብት ለማስጠበቅ ከተደነገጉ አዋጆች ውስጥ በቁጥር 813 ተሻሽሎ በ2006 ዓ ም የወጣው የንግድ ውድድርና ሸማቾች ጥበቃ አዋጅ ይጠቀሳል። አዋጁ ሸማቹ ስለሚገዙት ዕቃ በቂ መረጃ የማግኘት አማርጦ የመግዛት ካሳሳች የንግድ ማስታወቂያዎችና ጤንነትን ከሚጎዱ ምርቶች መጠበቅን ጨምሮ በርካታ መብቶችን የሰጠ ነው። በአዲስ አበባ ዩኒቨርሲቲ የማርኬቲንግ ማኔጅመንት ወይም የግብይት ስራ አመራር ትምህርት ክፍል ተባባሪ ፕሮፌሰሩ ዶክተር ጌቴ አንዱዓለም እንደሚሉት ግን በርካታ አዋጆችና ህጎች በተከታታይ ቢወጡም በአግባቡ ለትግበራ በቅተው የሸማቹን መብት ማስጠበቅ አልቻሉም።
ብዙ ሰው በዋጋ ግሽበት የተሰቃየ ያለ የፍጆታ እቃዎችን በአቋራጭ ለመክበር የመደበቅ በብዛት መስተዋሉ የገበያ ሰንሰለቱን ጥቂት ኃይሎች ብቻ በአምቻ ጋብቻ ይዘው በቁጥጥር ስር በማድረጋቸው ብዙ ችግሮች መኖራቸው ይታያል። እንዲሁም የዋጋ ቅናሽ በሚኖርበት ጊዜ ዝም ብሎ ለነበጣ ያህል እንጂ ሪል የሆነ ዲስካውንት ሳይሆን ዲስካውንቶች በርከት ብለው መታየታቸው፣ የተሸጠን ዕቃም አንዳንዴ ደረሰ ላለመስጠት ማንገራገር ይታያል። በሰበብ በአስባቡ የዋጋ የሸቀጦችን የአገልግሎቶችን ዋጋ የመጨመር ይብን አንዳንዴ የማገናኝ ነገር ሁሉ ለማገናኘት መሞከር፣ ለምሳሌ የውጭ ምንዛሬ ለውጥ በሚሆንበት ጊዜ ግንኙነት በሌላቸው ነገሮች ላይ ሁሉ ሆነ ብሎ ዋጋ የመጨመር ሁኔታ ይታያል እና በርካታ የሆኑ ክትትል የሚያስፈልጋቸው ነገሮች አሉ። ለምሳሌ እንደ መድኃኒት ሽያጭና የምግብ አገልግሎቶች ግን የሚፈለገውን ሰርቪሊያንስ ያለማካሄድ ሁኔታ ይታያል። ሸማቾች አቤቱታ የማቅረብ መብት አላቸው በህጉ መሰረት። በርካታ ችግሮች አሉ እና ይሄ ሁሉ በህዝቡ ላይ ከፍተኛ ምሬት የመፍጠር ነገር ይታያል።
በሌላ በኩል መንግስት የኑሮ ውድነቱን ለመከላከል እየተገባደደ በሚገኘው አመት ብቻ ከ7 ቢሊዮን ብር በላይ እንደመደበ በንግድና ቀጠናዊ ትስስር ሚኒስቴር የጸረ ንግድ ውድድርና ህግ ጥሰት መከላከል ዴስክ ኃላፊው አቶ ጌትነት አሸናፊ ይጠቅሳሉ። በዚህም ሸቀጦች በሸማቾች ማህበራት አማካኝነት ለህብረተሰቡ በተመጣጣኝ ዋጋ እንዲደርሱ አድርጓል ይላሉ። የሸማቾችን መብት ለማስጠበቅም ልዩ ልዩ ህጋዊ እርምጃዎች እንደወሰደ በማውሳት በመንግስት ላይ የሚቀርበውን ወቀሳም ተከላክሏል።
አሁን በአብዛኛው ቦታ ዲጂታል ምንድን ነው ሚዛን እንዲሆን ተደርጓል። ምንድን ነው ከአንድ ኪሎ ሩብ ግራም የሚሆን እንደዚህ የሚሆን ሰዎች ስጋ በሚገዙበት ጊዜ አትክልትና ፍራፍሬ ይቀሸባል የሚባል አይነት ነገር ነው። ይህን ጥናት ላይ ተመስርቶ ውሳኔ ወስኖ እነዚህን ሚዛኖች አስገብቶ አሁን ቢያንስ የሚዛን ቅሸባ እንዳይኖር ሰራበትና ውጤት የመጣበት ሁኔታ አለ። እንደ ንግድ ሚኒስቴር አሁን ለምሳሌ ጥራት መሰረተ ልማት በስቴት ሚኒስትር እንዲመራ ተደርጎ ከውጭ የሚገቡ የንግድ እቃዎች ኤሌክትሮኒክ ደረጃ ያላቸው ምግብ ነክና ምግብ ነክ ያልሆኑ ንግድ እቃዎች ደግሞ ደረጃቸውን ጠብቀው እንዲገቡ፣ ደረጃቸውን ያልጠበቁት እንዲመለሱ፣ እንዲወገዱ የሚደረግበት ሁኔታ አለ። ያው ጉድለቱ ይኖራል፣ ግን ስራዎች አልተሰራም። ጭራሽ ማሾች መጠበቃ እየተከበረ አይደለም፣ ፍትሀ የንግድ ውድድር እንዲሰፍ መንግስት እየሰራ አይደለም የሚለው በጉዳዮቹ ላይ በቂ መረጃ ካለመኖር የመነጨ ነው ብዬ አምናለሁ። ማለት
በሌሎች ሀገራት ሸማቾች ተጽዕኖ ለመፍጠር የሚችሉባቸው ጠንካራ ማህበራት አቋቁመው መብቶቻቸው እንደሚያስከብሩ ዶክተር ጌቴ ይገልጻሉ። በኢትዮጵያ ግን የሸማቾች ማህበራት ሚና ምርትን ከማከፋፈል ያለፈ አለመሆኑ ተፈላጊ ውጤት እንዳይመጣ አድርጓል ይላሉ።
በኢትዮጵያ ውስጥ ምንድን ነው መሰለህ፣ ይሄ ጠንካራ ሲቪክ ሶሳይቲ የለም፣ ወይም የሸማቾች ማህበር ገለልተኛ የሸማቾች ማህበር ሳይሆን በቀበሌና በወረዳ ደረጃ የተደራጁ ማህበራት አሉ። እነዚህ ደግሞ ለማህበር አባሎቻቸው ወይም ለቀበሌ ነዋሪው ስኳርና ምናልባት ዘይት የማከፋፈል ሚና ይኖራቸዋል ቀለል ባለ ዋጋ። ነገር ግን በሚገባ በባለሙያ ተደራጅተው የሚገባባቸውን ግዴታ እየተወጡ ነው ብዬ አላምንም። እኔ እንደ ግለሰብ የሸማቾች ማህበር ኢትዮጵያ ውስጥ አለመኖሩ ነው አንድም የፈለገው ነገር ወደ ላይ ወጣ ወደ ታች ወጣ የማስተካከያ እርምጃ ለመውሰድ ብዙም ምንመካበት። ሸማቹ ማህበረሰብ ራሱ ገለልተኛ የሆነ የራሱ የሆነ አሶሴሽን ባለመኖሩ ይሄ አንዱ ትልቁ ክፍተት ነው። ብዙ ነገሮች እንዲሁ በአቤቱታ ደረጃ ወይም በምሬት ደረጃ ተንጠልጥለው እንዲቀሩ የሚያደርገው እና አንዱ ፈተና ነው።
የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ደግሞ በአገሪቱ ለሸማቾች መብት የሚቆሙ ጠንካራ ሲቪክ ማህበራትና ድርጅቶች እንዲፈጠሩ የሚያስችል መደላደል አለመኖሩ የችግሩ ምክንያት እንደሆነ ያስረዳሉ።
ባለፉት 3 ዓመታት 4 ዓመታት የተፈጠሩ እድሎች ቢኖሩም በዚህ አጭር ጊዜ ውስጥ ተቋም ተመስርቶ የሸማቹን የህዝቡን ጥያቄዎች ወደፊት አምጥቶ አጀንዳ ማድረግ አይቻልም እና አጠቃላይ በሸማቹም ዘንድ ያለው በሌሎች የሲቪል ማህበረሰብ ድርጅቶች ዘንድ ያለው ችግርም ተመሳሳይ ነው። አሰሪ የሆኑ እድሎች አልነበሩም። ይሄ ድል ከተከፈተ በኋላ ደግሞ እንቅስቃሴ ሲደረግ ያ ከነበረው ልማድ ያለ መውጣት፣ በመንግስት ወገን ተባባሪ ያለ መሆን፣ አብሮ ለመስራት እግርን የመጎተት ነገር፣ በር የመዝጋት ነገር ይታያል። ያም ሆኖ ግን እኛ አቅማችን በፈቀደው ባገኘነው አማራጭ ሁሉ ጥረት እያደረግን ነው ያለ ነው።
በአሁኑ ወቅት በቁጥር ያነሱ ቢሆንም የሸማቾች መብት ለማስጠበቅ የተቋቋሙ ማህበራት እንዳሉ በንግድና ቀጠናዊ ትስስር ሚኒስቴር የዴስክ ኃላፊው አቶ ጌትነት አሸናፊ ይናገራሉ። በመንግስት በኩልም ማህበራቱ እንዲጠናከሩ ጥረት እየተደረገ እንደሆነም ያክላሉ።
ሸማቾች መንግስት በሚያደርገው የቁጥጥር ስራ ብቻ ሳይሆን የሚጠበቁት በራሳቸው ተደራጅተው የመደመጥ መብታቸው እንዲሰፋ በማድረግና ህገወጥ የሆኑ ተግባራትን በማጋለጥ የህግ አፈጻጸሙ ውጤታማ እንዲያደርግ ከፍተኛ አስተዋጽኦ አላቸው በሚል ወደ 32 አካባቢ እንዲቋቋሙ ተደርጓል። ግን አሁን ጠንክረው ተቋቁመው በሚገባ የያዙት ምን ያህል ናቸው ይባል ከአንድና ሁለት አይበልጡም። እነሱም ብዙ ውስንነት አለባቸው።
መንግስት ምርታማነትን በማሳደግ የማክሮ ኢኮኖሚ ችግሮችን በመፍታትና የንግድ ስርዓቱን በማዘመን ለሸማቾች መብት መጠበቅ በትኩረት ሊሰራ እንደሚገባ የአዲስ አበባ ዩኒቨርሲቲው ዶክተር ጌቴ አንዷለም አስገንዝቧል።
ጠንካራ የሆነ የጸጥታ መዋቅር ኖሮ በጊዜ እቃዎችም ተጓጉዘው አገልግሎቶችም ወይም ደግሞ የእርሻ ውጤቶች አለመምጣታቸው፣ በተለያዩ ምክንያቶች በየመንገዱ መዝረክረካቸው፣ ይሄም አንዱ ስለሆነ መንግስት በዚህ በኩል ጠንክሮ ሊሰራ ይገባዋል የሚል እምነት አለኝ። ሌላው ይሄ በጥቂት ግለሰቦችና ቡድኖች በአምቻ ጋብቻ የተያዙ የሰንሰለቶችን በከፍተኛ ደረጃ በማስወገድ መልካም የሆነ አመቺ የሆነ ሁኔታ መፍጠር ይኖርበታል ብዬ አምናለሁ።
በቀጣዮቹ ዓመታት መንግስት የሸማቾችን መብት የሚያስጠብቁና ፍትሐዊ የንግድ ውድድርን የሚያሰፍኑ እርምጃዎች እንደሚወስድ በንግድና ቀጠናዊ ትስስር ሚኒስቴር የጸረ ንግድ ውድድርና የህግ ጥሰት ዴስክ ኃላፊው አቶ ጌትነት አሸናፊ ለአሜሪካ ድምፅ አስታውቋል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። በመቀጠል ደግሞ የምናስተዋውቃችሁ ወጣት የዲጂታል ስነ ጥበባት ባለሙያ የሆነችውን ነው። ወጣቷ ኑሐሚን ዳዊት ትባላለች። ኑሐሚን በደብረ ታቦር ዩኒቨርሲቲ የሶስተኛ ዓመት የኮምፒውተር ሳይንስ ተማሪ ስትሆን የተለያዩ የስነ ጥበብ ስራዎቿን በማህበራዊ ሚዲያ ላይ በማስተዋወቅ ትኩረትን እያሳበች የመጣች የጥበብ ሰው ናት። ኤደን ገረመው ኑሐሚንን አነጋግራ አጠር ያለ ዘገባ አሰናድታለች።
የዲጂታል ጥበብ ባለሙያ የሆነችው ተማሪ ኑሐሚን ዳዊት ገና ከልጅነቷ እናቷ የጥበብ ፍቅር እንዲያድርባት እንዳደረጓት ትናገራለች።
ተማሪ ናት እናታችን አዲስ አበባ አስተማሪያችን ነበረች። ግን እንደዚያም ሆኖ ስዕል ታስተምር ነበረ በክላሶችን። ከዚያ ደግሞ ከትምህርት ቤት ስንመጣ ደግሞ ቅዳሜና እሑድ ትዝበኛል የሆነ ወረቀት ታስቀምጥልን እና እስቲ ስሩ፣ እስቲ ጎጆ ቤት ስሩ፣ ልብ ቅርጽ እንደዚህ አበባ እንዲኖ ምናምን ነገር እያለች በደንብ ታስተምረን ነበር። እና እናቴም ድሮ ያን አርቲስት በጣም የምትወዳት አርቲስት ነበረች፣ ሴት አርቲስት ናት እና ሁሌ ስታይ ምናምን ነገር መቀማት ነው እንደሷ እንድትሆን የምመኘው ምናምን ነገር ስል ነበር። በጣም ቅብ ምናምን ነገር ትችላለች እናታቸው የሚነግርታይና ያት የሰራችን ስል እንደሷ እንድትሆን በጣም ደስ ይለኛል ምናምን ነገር ስልና በጣም ታበሳሳ ነበር። በጣም ነበር እሷ የምትወዳ እና እንዲህ እያለ ነበረ ለዚህ ወደ እንድንሄድ የገፋፋችን ማለት ነው። በደንብ አገኝ ነበር የሚታሰምን። ያው ከዛ በኋላ ያው እያለ እያለ ልክሽኩኛም ስንጀምር በራሳችን ግፊት ነው የወጣ ነው ማለት ነው። ከዛ በኋላ
በኮቪድ 19 ወቅት ራሷን በራሷ በማስተማር ዲጂታል አርቲስት መሆን የቻለችው ኑሐሚን የሶስተኛ ዓመት የደብረ ታቦር ዩኒቨርሲቲ የኮምፒውተር ሳይንስ ተማሪ ናት። ከትምህርቷ ጎን ለጎን በዲጂታሉ ዓለም የምትሰራቸውን የጥበብ ስራዎች በማህበራዊ ሚዲያው ላይ የምታስተዋውቅ ሲሆን በዚህ የተነሳም የተለያዩ የስራና የኤግዚቢሽን እድሎች ማግኘት መጀመሯን ትገልጻለች።
ከአሁን ኮሚሽን ወርክ ነበረ ስሰራ የነበረው ክላይንት አይዲያ ይሰጠኛል፣ ከዛ እሰራለሁ ማለት ነው። ለሽያጭ ያቀረብኳቸው ስዕሎች አሉ። እነሱ ግን በብዛት በዩኒቨርሲቲ የሚያዙት ዩኒቨርሲቲ ይገኛሉ። በዩኒቨርሲቲ ለሽያጭ አዲስ አላቀረብኩም። ሌላው ኤግዚቢሽን ላይ የሚሳተፍ ኤግዚቢሽን ላይ በቦክሴትም አርት ኤግዚቢሽን የሚያዘጋጀው ያው ሜምበር በመሆን ማለት ነው። የተጣጣና ስዕሎች ኤግዚቢሽን ላይ ይቀርባሉ፣ እዛ ላይ የሚሳተፍ። ሌላው ደግሞ ዩኒቨርሲቲ ላይ አፍሪካኖች ሴቶችን በመሰብሰብ 22 አፍሪካን ሰዎች ነበረ የተሰበሰቡ እንደ ድንገት የምንገባው። ከዛ አንዳንድ ፒስ ነበር የምናዘጋጀው። አይ ቲንክ ፓራዳይስ የሚባል ነው ቺካጎ ላይ ኤግዚቢሽን አዘጋጅተናል ማለት ነው። 22 አርቲስቶችንን እዛም ሽያጭ ነበረ።
ኑሃሚን ዲጂታል አርቱን በራሷ ጥረት በስልክና በነጻ ሶፍትዌሮች መጀመሯን ነው የምትናገረው። መጀመሪያ ላይ ታዲያ የራሷን ቀለም ማግኘት ቢቸግራትም አሁን ላይ ግን ስራዎቿ የሚለዩበት የራሳቸው ሆነ መለያዎች ማዳበሯንም ትገልጻለች።
ኮሮና ከመጣ በኋላ ነው ወደ ዲጂታል አርት መግባት የጀመርኩት። ብዙ ሶፍትዌሮች አሉ፣ ግን በኛ ፒሲ አልነበረንም ማለት ላፕቶፖች የሉንም ወይም ስም ሌሎች እነዚህ የሚጠቀማቸው ነገሮች የሉንም ነበረ። ስለዚህ በስልካችን አንድ ስልክ ምናምን ነገር ነበረን እና እዛ ውስጥ አስገባን እና አፖችን እና እህቱ ነበረ በስልክ ስንታ ነበር ነው ማለት ነው። ከኮሮና በኋላ ሞ ፕሮፌሽናሊ እዛ በስልክ ነበር ስንታ ላይ ነበረ። ከስልክ የተነሱ ደግሞ እያለን እያለን ያው ሞ ፕሮፌሽናሊ ታዩ ጀምራል ማለት ነው።
ኤንኤፍቲ በተሰኘው የዲጂታል የኪነ ጥበብ ስራዎች መገበያያ ስራዎቿን ስታቀርብ የቆየችው ኑሃሚን አሁን ላይ መቀዛቀዙን ትገልጻለች። በተለይም ደግሞ ኢትዮጵያውያን አርቲስቶች ስራቸውን በብዛት በዚህ ድል በመጠቀም እንደማያቀርቡም ጠቁማለች።
ያው ኤንኤፍቲ የሆነ ሰዓት ላይ በጣም አንቲ ከአምና ካቸውና እዛ አካባቢ ላይ በጣም ተፋብሎ ነበረ እና ብዙ ኢትዮጵያኖችን የገቡበት ጊዜ ነበረ እና በጣም እነዚህ ኮሌክተሮች ወይም ሚኒስትሪ የሚገዙ ሰዎች ህግ በርን በኢትዮጵያና አርቶች የሚመጠው እንትን እያዩ ነበረ እና በጣም ነበረ። በተለይ ዩቶፋት የሚባል እንደዚ ወይም ሰው ልበለ እሱ መቶ ነው ወደ 5-6 የሚሆን አርቶችን ሰብስቦ ወደ ኤንኤፍቲ ላይ አስገባን ነው። ምንም ነገር አልከፈልም ነበረ፣ ምንም ወጪ አልነበረድም ነበር እና ከባድ ነው። አሁን ምንም የሌለ ሰው በጣም ከባድ ነው ኤንኤፍቲ ለመግባት። ምክንያቱም ገና ነው። በጣም ደግሞ ካሜሮች አሉ ምናምን እና ከባድ ነው። ግን እሱ በደንብ ሰብስቦ ምናምን ነገር ከኩል ከፍሉልን እንዲሆን አወጣን ማለት ነው። ሚኒስትሪን ደግሞ በደንብ ነው አይ ቲንክ የተቀበሉ ሰዎች ላይክ እንደዚህ አይነት አርቶችን ለለቅ እንዳለ ራሱ አያውቁም መሰለኝ። እንዲ ኮንቲቲዎች የነበረው መንገድ በቃ እንደዚህ አርቶች እንዲናቸው በደንብ ሲሪቻል ናቸው ምናምን ነገር ማለት እኔ በማላየው ሌሎች የሚያዩት አሉ እና በሚኒስትሪ ደረጃ ኢትዮጵያ በጣም ደግሞ አሁን ደግሞ በጣም ቀዝቅዟል። ከሁን ብዙም እየተሳተፈ አይደለም እዛ ላይ ያው አሁን ወረድ ሁላችንም በቃ ኢንስቲ ላይ አቁመናል። ሽያጫ ይስል አለ ግን ግብይት ወረድ ይቆማል ማለት ይቻላል። ግን ያው የሆነ ሰዓት ላይ አለ የሚጨምርበት ሰዓት ላይ ኢንስቲን በደንብ እዛ ላይ በደንብ መሳተፍ
የደብረ ታቦር ዩኒቨርሲቲ ተማሪ የሆነችው ኑሃሚን ዳዊት በቀጣይ ዓመት ትምህርቷን የምትጨርስ ሲሆን በስዕልና በዲጂታል አርቱ እንደምትቀጥል አያያዙ ያሳብቃል። ኑሃሚን በቀጣይ ስራዎቿን በህትመት መልክ ለማቅረብ እቅድ እንዳላትም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ለምሽቱ ወደ ያዝንላችሁ የመጨረሻ ዘገባ ስናመራ አደይ ፓድስ በድጋሚ ጥቅም ላይ ሊውሉ የሚችሉ የወር አበባና ፈሳሽ መቆጣጠሪያ የንጽህና መጠበቂያዎችን ለሴቶችና ልጃገረዶች የሚያቀርብ ተቋም ነው። ተቋሙ በንጽህና መጠበቂያ ጥቅሎች እጥረት ምክንያት ከትምህርታቸው ለሚስተጓጎሉ ልጃገረዶች ጥራቱና ደረጃውን የጠበቀ ንጽህና መጠበቂያም ያቀርባል። የድርጅቱ ዋና ስራ አስፈጻሚ ሚካኤል ማሞ በአዲሱ የትምህርት ዘመን ከትምህርት ቁሳቁሶች ጋር የንጽህና መጠበቂያዎችም ትኩረት ሊሰጣቸው እንደሚገባ አሳስባለች። ኤደን ገረመው ናት ያነጋገረቻት።
የወር አበባ ንጽህና መጠበቂያ ደህንነት በየዓመቱ በሚሊዮኖች የሚቆጠሩ ኢትዮጵያውያን ልጃገረዶች ከትምህርት ገበታቸው እንዲስተጓጎሉ ምክንያት ሆኗል። አደይ ፓድስ በዚህ ጭንቅ ውስጥ የተፈጠረ ከልብስ ስፌት የተረፉ ጨርቃ ጨርቆችን በመጠቀም የተጀመረ ሲሆን በድጋሚ ጥቅም ላይ መዋል የሚችሉ የሴቶች የንጽህና መጠበቂያ ማምረት የቻለ ተቋም ነው። የተቋሙ መስራችና ዋና ስራ አስፈጻሚ ሚካኤል ማሞ ስለ አደይ ፓድስ አመሰራረት እንዴት አስረዳለች።
በቀላሉ ለዚህ ጉዳይ ላይ በጣም ስራቸው ከፊልም አሰራዶች ጋር ውሎ ካላቸው ጓደኞች ጋር በሻይ በቡና የተመሰረተ በዚህ ሀሳብ የተጀመረ ነው። ከዛ በፊት ጋርመንት ላይ ነው ያለው ወይም ደግሞ የጨርቃጨርቅ ምርት ላይ የህጻናት ልብሶችን በማምረት ላይ ነበር የሚገኘው። እኔ ኮንሰንትሬት አድርጌ የህጻናት ልብሶችን፣ ፒጃማዎችን፣ ስልኮችን ማምረት ላይ ነበር እና እነዚህ ምርቶች ኮተን ስለሆኑ ንስስል ስለሆኑ ለዚህ ለንጽህና መጠበቂያ ይሆናሉ በሚል በለመመድ የተነሳው ና እንደ ማንኛውም ሴት ያለኝ ግንዛቤ እኔም በጣም ውስን ነው። የዛሬ 5 ዓመት ማለት ነው እጥረት አለ የወር አበባ ድህነት አለ። አዎ ግን
ሰርክም ምንም ስለዚህ ተገቢ የሆነ መጠበቂያ ሊያጡ አይችልም ነውና የበለጠ ገባ ብዬ ወደ ስራው ገና እንደጀመርኩ ትምህርቱን አሳይቼ አካባቢን በመቃኘት ሰዓት ነው ምን ያህል ስር የሰደደ የራባ ድህነት እንዳለ በአማካይ ተማሪዎች ከሶስት እስከ አምስት ቀን ትምህርት እንደሚቀሩ በጣም ከፍተኛ መጠነ ማቋረጥ የምንለው ሳለ እንዲሁም ደግሞ እስከና ካች ደግሞ የሚያቋርጡ ልጆች እንዳሉ መጠቀሚያ አያገኙ ወይም አያጡ የሚለው 22 ሚሊዮን ሴቶች የሚያጠቃልለው ዳታ በጣም ስር የሰደደ ችግር መሆኑን አካባቢ ላይ እኔ ለገጠፉ አካባቢ ነው ትምህርቴ እዛው ጋር ያሉት ትምህርት ቤቶችን በማጥናት ነው መጀመሪያ ያለሁት እና ከኢትዮጵያ በሚባል ሁኔታ ከበጎ ፈቃደኞች ጋር በመሆን ብዙ መረጃዎችን ፈቶችን ሳይ በጣም ጥልቅ የሆነ የወር አበባ ድህነት በሀገራችን በኢትዮጵያ መሆኑን መኖሩን ለመገንዘብ ያሉ ጥሩ የሆነው ሀገራዊ ስምን ስላለው አደይ አበባ ከሚለውን የመጣ ያው ሴቶቻችን አደይ አበባ ናቸው በሚል ነው። ጥሩ ተቀባይነት አግኝተዋል። በመንግስትም መንግስታዊ ባልሆኑ ድርጅቶች ጋርም በአጋርነት አብረን እየሰራን ነው።
አደይ ፓትስ መልሰው በጥቅም ላይ የሚውሉ ለልጃገረዶችና ሴቶች እንዲሁም ደግሞ አካል ጉዳተኞች ማገልገል የሚችሉ የወር አበባና የፍሳሽ መጠበቂያዎችን የሚያመርት ሲሆን ተቋሙ ሰፊ የሆነ የስራ እድል ለሴቶች መፍጠር መቻሉንም ሚካል ትገልጻለች።
አደይ እንግዲህ ያው በሴቶች የታቀደ በሴቶች የሚመራ ነው። ድርጅቶቻችን ላይ ያሉት በሙሉ ሴት ሰራተኞች ናቸው። ከ80 በላይ ሴቶች የስራ እድል ፈጥሯል በቋሚነት ነው። ኮንትራክት እዚህ ወደ ንጽህና መጠበቂያው ካሳካልን በኋላ በደንብ ከሰራን በኋላ ብዙ ተከታታይ የሆኑ የምርት ማሻሻያዎችን ማድረግ ነው የጀመረው። የበለጠ እንድናደርገው ይሻላል። የአካባቢ አየር ንብረት ደግሞ ለቀዝቃዛ ቦታ ምን አይነት ግባትና ጨርቅ መጠቀም አለብን፣ ለሞቃታማ ቦታ እያለ በተለይ ፊስቱላ ላይ የሚሰሩ ሴቶች፣ ነርሶች፣ የስራ ተጽፋ አስተማሪዎች ጋር ተደጋጋሚ አንዳንድ ፕሮጀክቶችን ሰራ ነበር እና በዚሁ ነው ልናየው የቻልነው። እንደ አንድ የምርት አይነት ማካተት አለብን ብለን ሌላው ሀገር ላይ የወር አበባ ፓንቶች ይሉታል ኢንኮንቲነንስ ፓድ ወይ ደግሞ የፈሳሽ መቆጣጠሪያ የውስጥ ሱሪዎች ብለው ይጠሩታል። ፊስቱላ አንደርዌር ወይ ደግሞ የፊስቱላ የውስጥ ሱሪ ብለውም ይጠሩታል። እና ይህን በዚህ ሁኔታ ላይ ብዙዎቹ የሚቸገሩበት ሆኖ አየነው። አንድ ሶሻል ሚዲያ ላይ ምርቱን ካየን በኋላ ብዙዎች አስተያየታቸውንም ጽፈውልን ምርቱን በሰፊው መዳረስ እንዳለበት ነገሩ ተከታታይ በማስተካከል ለውጦች በማምጣት ላይ የያዘ ነው። ምርቶች ላይ በተመለከተም እኛ ስር ወርደን መስራቱን ነው የመረጠ ነው። ችግሩ ከሰፍነው የሀገሩ ሰርግሎ በሀገሩ በሬ እንደሚሉት ከገርል ስካውቶች ጋር ምና የሴቶች ክበብ አባላት ጋር በየትምህርት ቤቶቹ በመሄድ ግንዛቤ በማስጨበጥ እንዲሁም ደግሞ በስራ አካባቢ ላይ ያሉ ሴቶች በመድረስ ነው። በዚህ አይነት እንቅስቃሴ ነው ያለው። እዚህ የአራት ዓመት ጉዞ ይህን ይመስላል።
ሚካኤል በኢትዮጵያ የሴቶች ንጽህና መጠበቂያ ደህንነትን ለማሸነፍ እንዳይቻል እክል ከፈጠሩ ነገሮች አንዱ የቀረጥ ጉዳይ መሆኑን በመግለጽ በህብረት በመሰረቱት ማህበር አማካኝነት ያለውን ችግር ለመቅረፍ እየሰሩ መሆኑንም ታስረዳለች።
መንግስት አንድ ጊዜ ተጠቅሞ የሚጣዜ ንጽህና መጠበቂያዎች ከ30 ወደ 10% አድርጓል። እዛም በጣም ብዙ እንቅስቃሴዎች እንደዚህ ኢትዮጵያን የሚያገባኛል እነዚህ እንቅስቃሴዎች መርተው ጥሩ ለውጥ አምጥተዋል። አሁን ከ30 ወደ 10% ዝቅ ብለዋል። ግባቶችን ደግሞ እዛው ለሚያመርቱ ጥሬ እቃውን በነጻ እንዲያስገባው አድርጓል። ግን መልሶ መጠቀም የምንችላቸው የንጽህና መጠበቂያዎች ያወጣላቸው ተመለስ አሰራርም የለም እና ይህም መንግስትን በብዙ ሞግተናል። ሰብአዊ መብቷን አትቅረጡ፣ መቼ ነው ቀን ይወሰን ልሎ አገኝ ተመለ የተባሉ እንቅስቃሴዎችን አድርገናል። አሁን ደግሞ አብረን የምክክር መድረኮች እያደረግን ነው። እነዚህ መልሰን መጠቀም የምንችል የንጽህና መጠበቂያዎችን እንዴት አድርገን ቀረጡ ከቀረጥ ነጻ አድርገን በተመጣጣኝ ዋጋ ማድረስ እንችላለን። ሁሉም መጥቶ ቀረጡ ላይ ነው የሚያርፈው። የዜሮ ቀረጥ እንቅስቃሴ አስፈላጊነቱ ምንድን ነው? ተደራሽነቱን በጣም ሰፊ ነው የሚያደርገው። በተመጣጣኝ ዋጋ እንዲቀርብ ያደርጋል። ብዙ አማራጭ እንዲኖር ያደርጋል። አሁን እንግዲህ ወደ አፍሪካ ማህበር አለን በውመን ኢኮኖሚክ ኢምፓወርመንት አፍሪካ ስር የተመሰረተ መልሶ መጠቀም የጠና አምራቾች። ስለዚህ ምርጫውንም ሰፊ ያደርጋል ብለን እናስባለን። ተደራሽነቱን ለሴቶ ያለው ምርጫ እንደገና ዋጋውን እጅግ በተመጣጣኝ ዋጋ የማድረስ ሁኔታ አለው ነው እሱ ላይ ነን ያለ ነው። በጣም በቅርቡ ከጤና ሚኒስቴር፣ ከሴቶችና ህጻናት፣ ከገቢዎችና ጉምሩክ፣ ከትምህርት ሚኒስቴር ጋር የተያዘ አንድ ኮሚቴ አለ እና እንዲሁም ከኛ ከአምራቾች ጥሩ
ለውጥ ላይ እንደርሳለን ብዬ አስባለሁ።
ሚካኤል አዲሱ የትምህርት ዘመን ሲጀምር ከመማሪያ ቁሳቁሶች ስርጭት እኩል የንጽህና መጠበቂያዎችም ትኩረት ሊሰጣቸው እንደሚገባ ታሳስባለች።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ አመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ፣ ጽዮን ግርማ ደግሞ በዋና አዘጋጅነት አብራን ነበረች። መልካም ምሽት ይሁንላችሁ።